ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 25 2015 ዓመተ ምህረት ዝግጅታችን ጀመረ።
በዓለም ዙሪያ ከፍተኛ ቀውስ እየፈጠረ ለሚገኘው የአየር ንብረት ለውጥ እንደመላ የተቀመጠው ካርቦን ክሬዲት ምንድነው?
ከፋ አለ ብዬ ማነሳው ነገር ምንድነው እሱ? በእያመቱ ይሄ የካርቦን ክሬዲት ግዢና ሽያጭ እየጨመረን ያለው እና ያሉ ቻንሶችን ኦፖርቹኒቲዎችን መጠቀም ነው።
በኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑትን አቶ አበባዮ ካሳይን ነው የሰማችሁት። ስለ ካርቦን ክሬዲት ምንነት፣ ጠቀሜታና ጉዳት በሰፊው አብራሩልናል።
ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል መልኩን በመቀየር ምንድነው የሁለትዮሽ አከፋፈል ነበር በአለም ላይ የነበረው ባይፖላር የሚሉት በፈረንጅኛ። አሁን ደግሞ የመልቲዮሽ ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል።
አሜሪካ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያን ነው የሰማችሁት። ሩሲያና ምዕራብ ዓለም ከአፍሪካ ጋር ያላቸውን ግንኙነት ዳግም ለማጠናከር የሚያደርጉት እሽቅድድም አህጉሩን ዳግም ወደ ቀዝቃዛው ጦርነት እየመለሰ ይሆን ወይ ከሚለው ሰፋ ያለ ትንታኔ የተቀነጨበ ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ዛሬ እለቱ እሁድ ህዳር 25 2015 ዓመተ ምህረት ነው። በሁለት ሳምንት አንዴ ያዘጋጀን ወደናንተ የምናደርሰው የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እናስጥልኛ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። 65 ከመቶ የሚሆኑ የትግራይ ኃይል ተዋጊዎች ከጦር ግንባር መገለላቸው ተገለጸ። የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ 65 ከመቶ የሚሆኑ የትግራይ ኃይል ከግንባር መገለሉን የገለጹ ሲሆን፣ ይሁን እንጂ አሁንም ድረስ በአካባቢው ሰላምን የማይሹ ኃይሎች አሉ በማለት ኃይላቸው ይሄ ስጋት እስካልተቀረፈ ድረስ ሙሉ ለሙሉ ትጥቁን እንደማይፈታ ተናግረዋል። እነዚህ ኃይሎች ከባባድ መሳሪያዎችን በመውሰድ ወደ አንድ አካባቢ ያከማቹ ነው ያሉት ጄኔራሉ፣ በአሁን ሰዓት በቦታው ምንም አይነት አለማቀፍ ታዛቢዎችና ተከታታዮች የሉም ሲሉ ማከለዋል። በሁለት አመቱ ጦርነት ቁጥሩ የማይታወቅ ሰው የሞተ ሲሆን፣ በትግራይ እርዳታን መልሶ ተደራሽ ማድረግ በደቡብ አፍሪካ የተካሄደው ስምምነት ቁልፍ ጉዳይ ነበር። ክልሉ ላለፈው ሁለት አመት ከአለም ጋር ተቆራርጦ የቆየ ሲሆን፣ ከፍተኛ የሆነ የመድኃኒት እጥረት፣ የተገደበ የኤሌክትሪክ አቅርቦትና እንዲሁም የባንክና የመገናኛ አገልግሎት ተደራሽነት ተግዳሮት አለበት። የትግራይ ባለስልጣናት ማዕከላዊ መንግስቱ ሲቃወሙ ከቆዩ ኮራት በኋላ እንደ አውሮፓውያን አቆጣጠር በ2020 ነበር የኢትዮጵያ ጠቅላይ ሚኒስትር ይሄ ኃይል ሀገሪቱን መከላከያ ካምፕ ላይ ጥቃት ፈጽሟል ሲሉ ወታደሮቻቸውን የላኩት። ኢራን ከእስራኤል የስለላ ተቋም ሞሳድ ጋር ተባብረዋል ያለቻቸውን አራት ሰዎች ገደለች። የኢራን እስላማዊ ሪፐብሊክ የዘመናት ጠላቱ የሆነችው እስራኤልን በግዛቴ ላይ ምስጢራዊ ተልእኮዎችን ትፈጽማለች በማለት ስትከስ ቆይታለች። በጎርጎሮሳውያኑ 1979 ከተካሄደው የእስልምና አብዮት በኋላ ለመጀመሪያ ጊዜ ሀገሪቱን እየናጣት የሚገኘው ጸረ መንግስት እንቅስቃሴ ጋር ተያይዞ ኢራን፣ እስራኤልና ምዕራባዊ የደህንነት ተቋማት በሀገሬ ላይ የእርስ በርስ ጦርነት እንዲኖሩ እየሰሩ ነው ስትል ከሳለች። በኢራን መንግስት የሚተዳደር መገናኛ ብዙሃን ረቡለት ከጽዮናዊ መንግስትና ደህንነት አገልግሎት ጋር በመተባበርና በጠለፋ ወንጀል የተከሰሱ አራት ግለሰቦች ላይ የሞት ፍርድ መበየኑን ዘግቧል። መህር የተሰኘ የዜና ጣቢያ ሌሎች 3 ሰዎች ደግሞ የሀገር ውስጥ ደህንነትን የሚቃረን ድርጊት በመፈጸም የጠለፋ ሂደትን በማገዝና ህገወጥ መሳሪያ ይዞ በመገኘት ወንጀል ከ5 አመት እስከ 10 አመት የሚደርስ እስራት እንደተፈረደባቸው ዘግቧል። የታስኒም ዜና ጣቢያ በበኩሉ እስረኞቹ ባለፈው አመት ሰኔ ወር ላይ አሁን እየተካሄደ ያለው አለመረጋጋት ሳይከሰት በፊት ባቢዮታዊ ዘቡና በደህንነት ሚኒስቴር መሐከል በተካሄደ ትብብር መያዛቸውን ዘግቧል። አድማጮች ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያውያን በዩክሬን ጦርነት ላይ ህዝባዊ ድጋፋቸውን ቀንሰዋል ሲል የብሪታንያ መከላከያ ሚኒስቴር አስታወቀ። የብሪታንያ መከላከያ ሚኒስቴር በቅርቡ በተካሄደ የህዝብ አስተያየት ስብሰባ ሩሲያ በዩክሬን የምታካሄደው ጦርነት ህዝባዊ ድጋፋ እየወደቀ ነው ብሏል። የብሪታንያ ደህንነት ውጥረት ባደረገው መግለጫ ከሩሲያ ገለልተኛ መገናኛ ብዙሃን አገኘሁት ባለው መረጃ መሰረት 55 ከመቶ የሚሆኑ ሩሲያውያን የሰላም ድርድር እንደሚመርጡ ያስታወቀ ሲሆን 25 ከመቶ የሚሆኑት ብቻ ጦርነቱ እንዲቀጥል እንደሚደግፉም ገልጿል። ባለፈው አመት በጎርጎሮሳውያኑ ሚያዝያ 2022 80 ከመቶ የሚሆኑ ሩሲያውያን ጦርነቱን ይደግፉ እንደነበረ ሪፖርቱ አክሎ ጠቁሟል። ሚኒስቴር መስሪያ ቤቱ በሚቀጥሉት በርካታ ወራት ሩሲያ ትልቅ የጦር ሜዳ ስኬቶችን ስለማታገኝ ክሬምሊን የህዝብ ድጋፍ እንዳገኘ መቆየት ይከብደዋል ብሏል። በሌላ በኩል ደግሞ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የሩሲያ የባህር ወለድ ዘይት በበርሜል $60 ዋጋ ብቻ እየተሸጠ መሆኑ የሩሲያ ምጣኔ ሀብት ላይ ጫና ለማሳደር በቂ አይደለም ብለዋል። በመጨረሻም አይኤስ የሽብር ቡድን አፍጋኒስታን ውስጥ በፓኪስታን ከፍተኛ ዲፕሎማት ላይ ጥቃት አደረሰ። ዩናይትድ ስቴትስ ታሊባን ፓኪስታን ውስጥ የሽብርተኛ ቡድኖችን በመዋጋት በኩል ተገቢውን ስራ እየሰራች አይደለም በሚል ስጋቷን እየገለጸች ባለችበት በአሁኑ ሰዓት ቀዳሚ ለት አፍጋኒስታን ውስጥ ለተገደሉት ፓኪስታናዊ ዲፕሎማት የግድያ ሙከራ ኃላፊነቱ እንደሚወስድ እስላማዊ መንግስት በመባል የሚታወቀው የሽብር ቡድን ገልጿል። የአፍጋኒስታን ባለስልጣናት የፓኪስታኑ ቆንስላ ኡበይድ ኡርህማን ኒዛማኒ ካቡል በሚገኘው ኤምባሲያቸው ቅጥር ግቢ ውስጥ የተለመደ የከሰዓት የእግር ጉዟቸውን ሲያደርጉ ሳሉ በአቅራቢያው ካለ ህንጻ ላይ ተኩስ እንደተከፈተባቸው አስታውቋል። ይህን ተከትሎም እሳቸው ምንም ሳይደርስባቸው ቢያመልጡም የደህንነት ጠባቂያቸው ግን ደረቱንና እግሮቹን በጥይት መመታቱ ታውቋል። ውድረት የፓኪስታን የውጭ ጉዳይ ሚኒስትር ከታሊባን ባለስልጣናት ጋር የአይኤስአይኤስ ኬ ያልተሳካ የግድያ ሙከራን በተመለከተ በገለልተኝነትና በመመካከር ለማጣራት እየሞከረ እንደሚገኝ አስታውቋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። አዘጋጅቼ ያቀረብኩላችሁ ኤደን ገረመው ነበርኩ። ከቀሪ መሰናዶች ጋር ታምሹ ዘንድ እጋብዛለሁ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 25 2015 ዓመተ ምህረት መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እዚህ በሚንገኝበት ዩናይትድ ስቴትስ እንግዲህ ቀዝቃዛ ወራቶች ላይ ነው የምንገኘው። ወደ ውጪ ለመውጣት ሙቀት በሚሰጡ ልብሶችና ካፖርቶች መሸፋፈን ግድ ይላል። ዳሬ አንተና ቅብቃዜ እንዴት ናችሁ?
አኛ ጋር እንግዲህ እኔ ወጣት ስለሆንኩ ይመስለኛል ትንሽ ብዙ ማይወርደኝም ስቀልድ ነው። ለማንኛውም የለበስኩትን ልብስ ብታይ ይሄን ቀልድ ባላልኩ ነበር በጣም ነው ይወርደው።
ለከና እኔም ቅብቃዜ ካለመወደዴ ጋር ተደምሮ ነው መሰለኝ የክረምት ወራት ሁሉ የሚከብደኛል። ግን ደግሞ ይህ ቅብቃዜ የተባባሰ እንደሚሄድ ነው ጥናቶች የሚያሳዩት። ለምሳሌ ብናነሳ የአሪዞና ዩኒቨርሲቲ ባካሄደው ጥናት በአየር ንብረት ለውጥ ምክንያት የውቅያኖስ ዝውውር መጠን በመቀነሱ በዩናይትድ ስቴትስ ቅብቃዜው የበለጠ ከባድ ሊሆን እንደሚችል ተንብዮአል።
በአየር ንብረት ለውጥ ሳቢያ በዓለም ዙሪያ የሚደርሱ ከባባድ የአየር ሁኔታዎች ከጊዜ ወደ ጊዜ እየተባባሱ መሄድ ከጀመሩ ቆዩ። በዋናነት ተጽዕኖ እየደረሰባቸው ያሉት ግን የአፍሪካ አገራት ናቸው።
ልክ ብለሃል ደሬ። በተለይ ደግሞ በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅ እንዲሁም የረሃብ አደጋ ተጋርጧል። በምዕራብና ደቡብ አፍሪካም ቢሆን እንደ ጎርፍ ለመሳሰሉ የተፈጥሮ አደጋዎች በብዛት ይከሰታሉ። የምሽቱ የመጀመሪያ መሰናዷችን ታዲያ አፍሪካን ከዚህ ቀውስ ሊታደግ ይችላል ተብሎ እንደ መፍትሄ ከተቀመጡ ጉዳዮች መካከል አንዱን የሚዳስስ ይሆናል።
ከሁለት ሳምንታት በፊት በሰሜን አፍሪካ አገር ግብጽ ተካሂዶ በተጠናቀቀው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ ከተነሱ ቁልፍ አጀንዳዎች መካከል አንዱ ካርቦን ክሬዲት ነው። የአፍሪካ አገራትን ተጠቃሚ ያደርጋል የተባለው ይህ የካርቦን ገበያ ምንድነው? የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖዎች ለመቋቋምና ለመላመድ የሚያስችለውስ እንዴት ነው የሚለውን ጥያቄ ለመመለስ ሊሊ አንድ እንግዳ ጋብዘሻል። እንግዳሽ አቶ አበባዮ ካሳይ በስነ ህዝብ ጤናና አካባቢ ጥበቃ ኮንሶርቲየም የስምጥ ሸለቆ አስተባባሪ ናቸው። ከሳቸው ጋር ወዳደረግሽው ቆይታ እንለፍ።
ባለም አቀፍ ደረጃ ከሚካሄደው የአየር ንብረት ለውጥ 27ኛው ጉባኤ ላይ ከተነሱ ቁልፍ ጉዳዮች አንዱ ካርበን ክሬዲት የምንለው ነውና በተለይ ለአፍሪካ ሀገራት ትልቅ ጥቅም እንደሚኖረው እየተነገረ ስለሆነ እስኪ መጀመሪያ ካርበን ክሬዲት ስንል ምን ማለታችን ነው?
እንግዲህ ካርቦን ክሬዲት ማለት የአየር ንብረት ለውጥን የምንቀንስበት ወይም የግሪን ሃውስ ጋስ ኢሚሽንን የምንቀንስበት አንዱ መንገድ ሲሆን ትርጓሜውም እየተከናወኑ ባሉ የካርቦን ልቀትን በሚቀንሱና በሚያስወግዱ የተለያዩ ፕሮጀክቶች ከከባቢ አየር ላይ ለምናስወግደው ካርቦን ዳይኦክሳይድ እና ለምንቀንሰው እያንዳንዱ ቶን ካርቦን ዳይኦክሳይድ ሰርቲፊኬት እንዲሰጠን የሚያደርግ ሲስተም ወይም መሳሪያ ነው። በሌላ አነጋገር ብዙ የካርቦን ልቀት ያላቸው ካምፓኒዎች ወይም አገራት በተለይ የሚያድጉት አገራት የካርቦን ልቀታቸውን ለማመጣጠን የካርቦን ልቀትን የሚያስወግዱ እና የሚቀንሱ ፕሮጀክቶችን ከሚሰሩ ታዳጊ ሀገራት የሚገዙት የካርቦን ክሬዲት ነው። እንዲሁም ታዳጊ ሀገራት ካርቦን ክሬዲት በመሸጥ ገቢ በማግኘት ኢኮኖሚያቸውን የሚገነቡበት እና የካርቦን ልቀትን የምናመጣጥንበት መሳሪያ ነው።
የአፍሪካ ሀገራት ወደ አካባቢ አየር የሚለቁት የተፈጥሮ ጋዝ መጠን በጣም ዝቅተኛ ሆኖ ሳለ በአየር ንብረት ቀውስ የተጠቃሉት ሀገራት እንደ አፍሪካ ሀገራት ያሉት ናቸውና ምንድነው ለነዚህ ሀገራት የሚኖረው ጥቅም? በተለይ
ታዳጊ ሀገራት ብዛትም ቢኖራቸው ከህዝብ ጋር ነገር ግን ከኢኮኖሚያቸው አንጻር ይህንን የአየር ንብረት ለውጥ ለመቋቋም ውሱን የሆነ አቅም ያላቸው ትልቁ ነገር ካርቦን ክሬዲት የሚነሳው ነገር አንድ ካምፓኒ ወይም አንድ ሀገር ባደገ ሀገር ላይ ያለ ሀገር በካምፓኒው ልቀት ጋር በተያያዘ በታዳጊ ሀገር ላይ ምን ያህል ኢንቨስት አድርጎ ካርቦን ሲኩስትሬት አድርጓል ወይም ሪሙቭ አድርጓል የሚለው የሚታይበት ሁኔታ ነው ያለው እና ለአፍሪካ ሀገራት መልካም አጋጣሚዎችን የሚያመጣበት አጋጣሚ አለ። ይህም የሚሆነው እንግዲህ ካርቦን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው የኢሚሽን ሪሙቫል ወይም ሲኩስትሬሽን ካርቦን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችንም ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው ከኢሚሽን ሪሙቫል ወይም ሲኩስትሬሽን ጋር በተያያዘ አንደኛው ፎረስትሪ እና ላንድ ዩዝ ከደን ጥበቃ እና ከመሬት አስተዳደር ጋር በተያያዘ ትልቅ ፖቴንሻል አለ። ምናልባት ጅምር ፕሮጀክቶችን ብዙ አፍሪካ ሀገራት ላይ ያለው ምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽን እና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ከሬድ ፕላስ ጋር በተያያዘ ምናልባት የደን መጨፍጨፍን በመቀነስ የሚመጣ ሲኩስትሬሽን ነው። ሌላው ብዝሃ ሕይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚሁ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው። ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል። በቴክኖሎጂ በመታገዝ ካርቦን ዳይኦክሳይድን ከአትሞስፌር ውስጥ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርቦን ዳይኦክሳይድ ልቀት እንዳይኖር ማድረግ እና መቀነስ። ይሄኛውም ደግሞ ከምን ጋር እያያዛል? ሪኒውብል ኢነርጂ እና ኢንፍራስትራክቸር። ሁለተኛው ደግሞ የቀጥታ ካርቦን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ ለምሳሌ እንደ ሃይድሮኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ ግሪንሃውስ ጋስ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርቦን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው። ሌላው ደግሞ ከእንስሳት ሀብት ጋር በተያያዘ የሚሰሩ ስራዎች አሉ። ለምሳሌ ባዮጋስ የመሳሰሉትን በመስራት ልቀት እንዳይኖር የማድረግ ሁኔታ ነው። ስለዚህ ከዚህ ጋር በተያያዘ አፍሪካ ትልቅ ፖቴንሻል አላት።
እዚህ ጋር እንግዲህ በተለይ አፍሪካ ውስጥ ብለን ስናነሳ በዋናነት ተጠቂ የሆኑት አርብቶ አደሮች፣ ገበሬዎች ናቸው። እና ይሄንን ካርበን ክሬዲት ስናነሳ ለነዚህ በቀጥታ ተጠቂ ለሆኑ ሰዎች ምንድነው የሚጠቅማቸው? እነሱ ጋር ደርሶ የነሱን ህይወት መቀየር የሚችለው እንዴት ነው?
እሺ እንግዲህ ምናልባት ከዚህ በፊት በኢትዮጵያ ደረጃ ወይም በአፍሪካ ደረጃ የመጀመሪያ የሚባለው የካርበን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ሁምቦ ካርበን ፕሮጀክት የሚባል አለ እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ ኮስተም ሪሃቢሊቴሽን በምንለው ፕሮግራሞች ኢትዮጵያ ውስጥም አሁን ከፍተኛ የሆነ ግሪን ሌጋሲ ወይም አረንጓዴ አሻራ ፕሮግራም አማካኝነት በየአመቱ በቢሊዮን የሚቆጠር ችግኝ እየተተከለ እንዳለ ይታወቃል እና ከዚህም ጋር በተያያዘ ድንሳዎችን መስራት ይቻላል።
ምናልባት እዚህ ጋር አንድ ጥያቄ ላንሳና አንዳንድ የአካባቢ ጥበቃ አቀንቃኞች ይህንን ተቃውመው ድምጻቸውን የሚያሰሙ አሉ። የሚሉት ምንድን ነው? በዋናነት የአየር ንብረት ቀውስን እየፈጠሩ ያሉ የአካባቢ አየሮች ልቀትን እንዲቀንስ አያደርግም፣ በረጅም ርቀት ልናመጣ የምንፈልገውን የአየር ንብረት ቀውስ አያስቀርም፣ ለሀገራት የሚመጣው መዋለ ንዋይም በእርግጥ ለአካባቢ ጥበቃ የሚውሉ ፕሮጀክት ላይ ገንዘቡ ይውላል ወይ የሚለውንም አያረጋግጥም ብለው ይከራከራሉ። እና ምናልባት እርስዎ እዚህ ላይ ሀሳብ አሉት?
አዎ፣ ሀሳቡን ተወሰነ መልኩ ወይም በከፊል እጋራዋለሁ። ምንድን ነው እሱ? ትልቁ ነገር እንግዲህ የአየር ንብረትን ለውጥን ለመቀነስ ቢሆን ያደጉ ሀገራት ወይም ብዙ የካርበን ዳይኦክሳይድ ልቀት ያላቸው ሀገራት የካርበን ልቀታቸውን ቢቀንሱ ወይም ሪሙቭ ቢያደርጉ በራሳቸው መልካም ነበር፣ የመጀመሪያው አማራጭ። ነገር ግን አሁን እዛ ያላቸውን ልቀት ሳይቀንሱ በታዳጊ ሀገራት ጋር ኢንቨስት የማድረጉ ሁኔታ በተባለው መልኩ በ2050 ግሪንሃውስ ጋስ ኢሚሽን ኒውትራል ለማድረግ ከተያዘው አምቢሽየስ የሆነ ጎል አለ። ይህ ያንን ነገር ከግብ ላናደርስ እንችላለን። በተጨማሪም ደግሞ ምናልባት የተለያዩ ፕሮሰሶች አሉ። ይሄ የካርበን ክሬዲት ብዙ አይነት ስታንዳርዶችን ኳሊቲዎች ያነሳል። ከዛ ጋር በተያያዘ ችግሮች ሊኖሩ ይችላሉ። ለምን በበቂ ሁኔታ አመርቂ ላይሆን ይችላል። ቢሆንም ምናልባት በፖለቲካ ተጽዕኖ እና በመሳሰሉት ሁኔታ ቃል በገቡት መሰረት ለክላይመት ቼንጅ በቂውን ድጋፍ አያደርጉም። ምናልባት አሜሪካን ጨምሮ ብዙ ሀገራት ባሉት መሰረት ይህን የካርበን ዳይኦክሳይድ ልቀት እና ለታዳጊ ሀገራት የካርበን ክሬዲት ሽያጭ ወይም ግዢ የማድረጉ በተፈለገው መልኩ አለ። ነገር ግን እስቲ ተስፋ አለ ብዬ ማነሳው ነገር ምንድን ነው እሱ? በየአመቱ ይሄ የካርበን ክሬዲት ግዢ እና ሽያጭ እየጨመረ ነው ያለው እና ያሉ ቻንሶችን ኦፖርቹኒቲዎችን መጠቀም ነው። ሁለተኛ ላይ ለአነሳሽው ጥያቄ ምናልባት እንግዲህ የሀገራችንን ሁኔታ ብናነሳ የተለያዩ ማህበረሰቦች አሉ። በተባለው መልኩ በተባለለት ዓላማ ያለመዋል ሁኔታ ምናልባት አጠያቂ ነገር ሊሆን ይችላል። ነገር ግን ሀገራት ስምምነት ከካምፓኒዎች ወይም ይህን ክሬዲቱን ከሚገዙ ካምፓኒዎች ጋር ግልጽ የሆነ ስምምነት ያደርጋሉ። ለምሳሌ ኢትዮጵያ ውስጥ አንድ ጥብቅ ደን በማህበር የሚጠበቅ ከሆነ ለማህበረሰቡ የሚደርስ የራሱ ሼር አለው፣ ለመንግስት የሚደርስ ሼር አለ። ስለዚህ ተግባራዊ ይሆናል አይሆንም የሚለው ነገር እንግዲህ ያን ያህል አጠራጣሪ ነው ብዬ አላስብም። ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩ ማህበረሰቡ መጠቀም አለበት ነው። ትልቁ ነገር ምንድን ነው እሱ? የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛ፣ አሁን ለምሳሌ በኢኮሲስተም ሪሃብሊቴሽን ወይም ስነ ምህዳር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለስ ጋር ተያያዘ ምርትና ምርታማነት ይጨምራል። ሌላው ደግሞ እየጠፉ ያሉ ብዝሃ ህይወቶች ይመለሳሉ፣ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኪሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን? በፉድ ሴኪሪቲ ሀገራችንም ችግር ውስጥ ስላለን ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም አለው ብሎ ከማንሳት ያሉ ኦፖርቹኒቲዎችን በመጠቀም ለሀገራችን ወይም ለአፍሪካ የሚያመጣውን በጎ ነገር መጠቀም የተሻለ ይመስለኛል።
እንግዲህ ከዚህ በፊት 26 የአየር ንብረት ጉባኤዎች ተካሂደዋል። 27ኛውን በቅርቡ ተጠናቋል። በእነዚህ ስብሰባዎች ውስጥ ውጤታማ በተለይ ደግሞ ለገበሬዎች ቀደም እንዳልነው ለአርብቶ አደሮች በአየር ንብረት ለውጥ ቀውስ ቀጥተኛ ተጠቂ ለሆኑ ማህበረሰቦች ምን ተጨባጭ ውጤቶች ታይተዋል? ውጤታማ እንዲሆኑስ እነዚህ ስብሰባዎች ከንግግርና ከስብሰባ ያለፈ መሬት የወረዱ ውጤቶችን ለማየትስ ምን መደረግ አለበት?
ብዙ ጊዜ እንደዚህ አይነት ዓለም አቀፍ ኮንፈረንሶች ከተደረጉ በኋላ በተባለው መልኩ ተግባራዊነታቸው ያን ያህል አይደለም። ከዚህ ከ27ኛው ኮፕ ዓለም አቀፍ ኮንፈረንስ ጋር በተያያዘ ቀደም ብዬ የተናገርኩት በተለይ ይሄ የካርበን ክሬዲት ጉዳይ አንዱ በአጽንኦት የተነሳ ጉዳይ እና ሀገራት እና እንደውም አጽንኦት የተሰጠው ሀገራት እና ካምፓኒዎች በገቡት ቃል መሰረት ወደ መሬት የሚወርድ ተግባር በበቂ ሁኔታ እስከዛሬ ድረስ ስላልፈጸሙ አሁን መፈጸም እንዳለባቸው ዋነኛና አጽንኦት የተሰጠበት ጉዳይ ነው። ለምሳሌ በፓሪስ አግሪመንት የተደረጉ ስምምነቶችን ተግባራዊ ለማድረግ ሱፐርቫይዘሪ ኮሚቴ በበቂ ሁኔታ ስራውን አልሰራም እውነት ለመናገር። ነገር ግን አሁን የሱፐርቫይዘሪ ኮሚቴውንም ጨምሮ በካርበን ክሬዲት ወይም በአየር ንብረትን ከመቀነስ አንጻር ብዙ ስራዎች መሰራት እንዳለባቸው በአጽንኦት ተነስቷል እና አለማችንም እየደረሰ ካለው የተለያየ ተጽዕኖ አለም አቀፍ ተጽዕኖ የአየር ንብረት ለውጡ ከፍቶ እየመጣ ስላለ ከዚህም በፊት ምናልባት ያን ያህል ከፍተኛ ደረጃ ያልተጠቁ ሀገራት በአውሮፓ ውስጥ ሊሆን ይችላል፣ አሜሪካ፣ በአፍሪካ ሀገራት እና በመላ ኢትዮጵያ በጣም በከፋ ሁኔታ የአየር ንብረት ለውጥ በዚህ በ2022 ዓመተ ምህረት ከፍተኛ የሆነ ጉዳት እያስከተለ ስላለ ምናልባት እንግዲህ ይሄ እየተፈጠረ ያለው ሁኔታ አስገዳጅ ሁኔታዎችን ፈጥሮ የበለጠ ሀገራት ይህ ስራ ላይ እንዲሰማሩ ያደርጋል የሚል ትልቅ ግምት አለኝ። አንደኛው ሁለተኛው ምናልባት ኮፕ 27 ላይ አቅጣጫም ተቀምጦ ሀገራት እና ካምፓኒዎች በከፍተኛ ሁኔታ ከዚህ ተግባር ላይ እንዲሰማሩ እና ለችግሩ ተጠቂ በሆኑ ሀገራት በተለይ ታዳጊ ሀገራት ላይ ትልቅ የካርበን ክሬዲት ኢንቨስትመንት በማድረግ የአየር ንብረት ለውጥን ለመቀነስ እና ግሪንሃውስ ጋዝ ኢሚሽኖችን ለማስወገድ ሁሉም ሀገራት እንግዲህ በኮሚትመንት ደረጃ ከበፊቱ በተሻለ ቃል የገቡበት ሁኔታ እና የተሻለ ተስፋ የምንጠብቅበት ኮንፈረንስ ነው ብዬ አስባለሁ።
አቶ አበባየው በጣም ነው የማመሰግነው። በተለይ ካርበን ክሬዲት ምንድን ነው፣ በተለይ ደግሞ ለአፍሪካ ሀገራት ኢትዮጵያን ጨምሮ እንዲሁም በአፍሪካ ሀገራት በአየር ንብረት ቀውስ ቀጥተኛ ተጠቂ ለሆኑ አርሶ አደሮች እና አርብቶ አደሮችን የመሳሰሉ የህብረተሰብ ክፍሎች ምን ጥቅም አለው በሚል ሀሳብ ላይ የተወያየ ነው። ጊዜዎትን ሰጥተው ከኛ ጋር ለነበሩት ጊዜ በጣም ነው የምናመሰግነው።
እኔም በጣም አመሰግናለሁ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል።
@voaamharic የፌስቡክ ገጻችን ነው። #voaamharic የትዊተር መገኛችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችንም እንዲሁ ዓለም አቀፍና አህጉራዊ ይዘት ያለው ነው። አዲሱን የቀዝቃዛ ጦርነትና አፍሪካ የገባችበትን አጣብቂኝ ይቃኛል።
ወደዚያ ከመለፋችን በፊት ግን አድማጮቻችንን በአንድ ሙዚቃ ዘና አድርገን መመለስ አለብን። ስለዚህ የዳዊት ጽጌን እትቱ በረደኝ ሙዚቃ ጋብዘን ብንመለስስ ሊሊ?
ደስ ይለኛል። እንግዲህ እኔም እንደምታይኝ በርዱኝ እትት ይያልኩ ነው። ስለዚህ በሰበቡ ሙዚቃው ሞቅ ያደርገናል።
እትቱ በረደኝ
እትቱ
በቀን በፀሐይ
እትቱ
ናፍቆትሽ ክረምቱ
እትቱ
ይዞት ገባ ወይ ክረምቱ ይዞት ገባ ወይ
ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራብ ዓለም መካከል ያለው ልዩነትና መካረር እየሰፋ ሄዷል። ይህ በተለይ ደግሞ በአፍሪካ ላይ ባላቸው ልዩ ፍላጎት ላይ መንጸባረቅ ጀምሯል። አንዳንድ ተንታኞች እንደውም አፍሪካ ዳግም በቀዝቃዛው ጦርነት ውስጥ የነበረው አይነት አጣብቂኝ ውስጥ እየገባች ነው ይላሉ።
ትክክል ነው። ተከታዩ መሰናዷችንም ቻይናን ጨምሮ የዓለም ሀያል አገራት የበላይነት ለማግኘት የሚያደርጉት ፍልሚያ ለአፍሪካ ምን አንድምታ አለው የሚለውን የሚተነትን ነው። በዚህ ዙሪያ አሜሪካ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያና ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህር በአፍሪካ ቀንድ ዙሪያ በርካታ ጥናት ያካሄዱትን ፕሮፌሰር አን ፊልስ ጄራልድ አነጋግረሽ ወዳጠናቀሽው ዘገባ እንለፍ።
በጥር ወር በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የተካሄደውን የመንግስት ግልበጣ ተከትሎ ስልጣን የያዘውን ወታደራዊ መንግስት ለመደገፍ ሰልፍ የወጡ ሰዎች የሩሲያን ባንዲራ ሲያውለበልቡ ታይተዋል። አንዳንዶች ሀገራቸው ከፈረንሳይ ጋር ያላትን አጋርነት ትታ ፊቷን ወደ ሞስኮ እንድታዞርም መንግስታቸውን ጠይቀዋል።
We don't want no more France. We are here because we need
ፈረንሳይን ከዚህ በኋላ አንፈልግም። እዚህ መጣነው ሩሲያን እንድትከላከልልን ስለምንፈልግ ነው። ፈረንሳይ እንዲሳካልን ያደረገችው ምንም ነገር የለም።
በመካከለኛው አፍሪካ ሪፐብሊክም እንዲሁ መንግስት ከታጣቂዎቹ ጋር ለሚያደርገው ውጊያ የሩሲያ ተዋጊዎች ድጋፍ መስጠታቸውን ተከትሎ የራሽያ ኃይሎች አንዲት ሴትና ልጇን ሲያድኑ የሚያሳይ ሐውልት በዋና ከተማው እንዲቆም አድርገዋል። እነዚህ ሁኔታዎች ሩሲያ ከቅርብ ዓመታት ወዲህ ከአፍሪካ ሀገራት ጋር ያላት ግንኙነት እያደገ መሄዱን ማሳያ ናቸው። በተለይ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ በምዕራቡ ዓለም የተጣለባትን ማዕቀቦች ተከትሎ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር መሪዎቿ በተደጋጋሚ ወደ አፍሪካ መመላለስ ጀምረዋል። ይህ ያሳሰባቸው የምዕራቡ ዓለም ሀገራትም እንዲሁ ከአፍሪካ ጋር ያላቸውን ግንኙነት እንዳዲስ ለማጠናከር እየሞከሩ ነው። ለምሳሌ ዩናይትድ ስቴትስ ከፍተኛ ባለስልጣኖቿን ወደ ተለያዩ የአፍሪካ ሀገራት እየላከች ሲሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በነሐሴ ወር ወደ ደቡብ አፍሪካ ኮንጎና ሩዋንዳ ባደረጉት ጉዞ መንግስታቸው ከአፍሪካ ጋር የሚኖረውን ግንኙነት ለማደስ ያወጣውን የአፍሪካ ፖሊሲ አስተዋውቋል። ፖሊሲው በእኩልነት ላይ የተመሰረተ ግንኙነትን እንደሚያበረታታም ገልጸዋል። የፖለቲካ ተንታኞች ታዲያ ሩሲያና ዩናይትድ ስቴትስ ከአፍሪካ ጋር የሚኖራቸውን ግንኙነት ለማጠናከር እያደረጉት ያሉትን ይህን ፉክክር የቀዝቃዛው ጦርነት እንደገና የመቀስቀሱ ምልክት አድርገው የሚመለከቱት ሲሆን አፍሪካ ለሃያላኖቹ ሀገሮች የጥቅም መረማመጃ እንደሆነች ይገልጻሉ። አሜሪካን ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ
አፍሪካ ሁልጊዜ የሌላ ሀገራት ጥቅም ማራመጃ ነች። ለጥቅም ለፍላጎቶቻቸው ማሟያ ነው የሚፈልጓት እንጂ እርግጥ አፍሪካን ፈልገው አፍሪካን ወደው አይደለም። ጥቅማቸው ማለት እንደው ከታሪክ ጀምሮ በዚህ በኢንዱስትሪ ሬቮሉሽን ጊዜ ጀምሮ ወደ አፍሪካ መጡትና አፍሪካን የተቀራመቷትም የአፍሪካን አንጡራ ሀብት በመፈልግና የአንጡራ ሀብት ደግሞ ለኢንዱስትሪ ሬቮሉሽን ያካሄደ ነገር ነው። የስኳሩ የጥጡ የዚህ ሁሉ ከአፍሪካ ጋር ስለሚበረት እሱን አስፈልጋቸው እና ሲፈልጉስ ነው እንትን የሚሉት። አሁን በቀዝቃዛ ጦርነት ጊዜ የሩሲያ ዓለም ልዩነት ነበር በምስራቁና በምዕራቡ መካከል እና በዛ መካከል እንግዲህ የኃይል አስተላለፍ ዶሚኖ ቲዮሪ የሚሉት አለ። የኃይል አስተላለፉን ለማስተካከል አሜሪካም ምዕራቡ ማገር ወደ አፍሪካ አውሮፓ ማነው ራሽያም ሶቪየት ዩኒየን በዛ ጊዜ በሪዮት ዓለም ምክንያት ወደ አፍሪካ መጣች እና አንዱ አንዱን ለማሸነፍ ተብሎ ነው። እርግጥ ጥሩ ታሪክ አላቸው ሶቪየት ዩኒየንም።
ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህርና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ያካሄዱት ፕሮፌሰር አንፊልድ ጀራልድ እንዲሁ አፍሪካ የተፈጥሮ ሀብት ብቻ ሳይሆን ከፍተኛ የሰው ኃይል ሀብት ያላት በመሆኗ በመስራቁም ሆነ ምዕራቡ ዓለም ከፍተኛ ተፈላጊ መሆኗን ያሰምሩበታል።
Our natural resources are variable, especially the natural resources that are needed to
አፍሪካ በተለይ ዓለምን አሁን ተፈላጊ ወደ ሆነው አረንጓዴና ንጹህ ዓለም ወደፊት ለማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት። ለምሳሌ ሊቲየምን የመሳሰሉ ማዕድኖችና ውሃ። የስነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ በምስራቅ አፍሪካ ሀገሮች ድርቅ ውስጥ ያሉ ቢሆንም አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። ብዙዎቹ የአፍሪካ ሀገሮች ደግሞ ከህዝባቸው 70% የሚሆነው ከ30 ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብት የሰው ኃይል ነው።
ቀደም ሲል በ20ኛው ክፍለ ዘመን በሶቪየት ህብረትና በምዕራብ ዓለም መካከል የታየው ቀዝቃዛ ጦርነት በዋናነት በሪዮት ዓለም ልዩነት ላይ የተመሰረተ ሲሆን አሁን የሚታየው ግን መልኩን የቀየረ እንደሆነ ፕሮፌሰር ጌታቸው ያስረዳሉ።
ራሽያ እንዳልኩት ምዕራቦቹ በተለይም ዩናይትድ ስቴትስ ራሽያ እንድትገለልና በተባበሩት መንግስታት ዘንድ አጋዥ እንዳታገኝ ዘመድ እንዳታገኝ ለማድረግ ተሞከረ። ያንን እንግዲህ ለማኮላሸት በማለት የውጭ ጉዳይ ሚኒስትሩ የአሜሪካም በኋላም ደግሞ እንደዚሁ ላቭሮቭ የራሻ ውጭ ጉዳይ ሚኒስትሩ ያንን ግፊት ለመፍጠር ለመቋቋምና አፍሪካ በተባበሩት መንግስታት ላይ ድምጽ ሲሰጡ ከሷ ጋር እንዲሆኑ ለማድረግ ደዛ ነው በብዛት ያሉ። እርግጥም ሆኗል በዛ ምክንያት ነው እንግዲህ አሁን ያንን እንት የሚሉት። ሌላም ጉዳይ አለ። አሁንም ቢሆን የአፍሪካን ድምጽ በዩናይትድ ኔሽንስ በተባበሩት መንግስታት ድምጹን ብቻ ሳይሆን የሚፈልጉትም አሁንም ቢሆን ሸቀጣቸውን ማራገፊያ ይፈልጋሉ። ጥራጥሬ ነገሮችን እነዛን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያቸው የአሜሪካም የራሽያም የዓለም በሞላ በኮቪድ ምክንያት ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ የአፍሪካ በሞላ ተናክቷል። እንደ ድሮ ሊመለስ አይቻልም እና ያን እንዴት አድርገን እናሰራራለን ለማለትና አንዱ አንዱን አብልጦ ጎትቶ ሌላ አንዱ ሀያል መንግስት ሌላኛው ሀያል መንግስት ጎትቶ ወይንም ጥሎ ጥቅም ለማግኘት ሲባል ነው።
በቀደመው ቀዝቃዛ ጦርነት የታዩ የነበሩ የሪዮት ዓለም አመለካከት ልዩነቶች አሁንም መቀጠላቸውን የሚያሰምሩበት ፊትዝጀራልድ እንዳዲስ ያገረሸው ቀዝቃዛ ጦርነት ግን በዋናነት በኢኮኖሚ ጥቅም ላይ የተመሰረተ ነው ይላሉ።
It is a new Cold War that it is a new economic Cold War.
አዲሱ ቀዝቃዛ ጦርነት የኢኮኖሚ ጦርነት ነው። የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ። አብዛኞቹ የምዕራብ ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና መከፋፈሎችን ፈጥሯል። መካከለኛ ገቢ ላለው የህብረተሰብ ክፍል የኢኮኖሚ አጀንዳ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው።
በዚህ ባዲሱ ቀዝቃዛ ጦርነት አፍሪካን መፋለሚያ መድረክ ያደረጓት በቀድሞ ሶቪየት ህብረት ፈርጣማ ክንድ የነበራት ሩሲያና አሜሪካ ብቻ አይደሉም። ቻይና፣ ህንድ፣ ጃፓንና ብራዚልን የመሳሰሉ ሀገራትም እንዲሁ ከአፍሪካ ጋር የነበራቸውን የቀደመ ግንኙነት ለማጥበቅ ወይም እንደ አዲስ ለመመስረት የሚጠሩ ሀገራት ናቸው።
ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል መልኩን በመቀየር ድሮ በሁለት ጎራ በሪዮት ዓለም በዴሞክራሲ እና በካፒታሊዝም እና በሶሻሊዝም እና በዴሞክራቲክ ፕሪንሲፕል በሚመሩ በሁለቱ አቀንቃኞች በመካከል ብቻ ነው የተከፋፈለው። ምንድነው የሁለትዮሽ አከፋፈል ነበር በዓለም ላይ የነበረው ባይፖላር የሚሉት በፈረንጅኛ። አሁን ደግሞ የመልቲዮሽ ማለት ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል። ድሮ ሁለት ጎራ ነበር የምዕራቡና የምስራቁ። አሁን አዳዲስ መንግስታትም መጥተዋል መልታይፖላር ሆላል ዓለም።
በአፍሪካ ቀንድ ላለፉት 40 አመታት ያልታየ ድርቅ በሚሊየን የሚቆጠሩ ሰዎችን የረሃብ አደጋ ላይ ጥሏል። የሩሲያና የአፍሪካ ባለስልጣናት በቅርቡ ወደ አካባቢው ባደረጉት ተደጋጋሚ ጉዞ ደግሞ ለተከሰተው የምግብ እጥረት እርስ በርስ ተወነጃጅሏል። የነዚህ ሀገራት አይን በአካባቢው ማንዣበብ በተለይ በድርቅና በተለያዩ ቀውሶች ለተጠቁት ሀገራት ምን ትርጉም አለው ለሚለው ጥያቄ ፕሮፌሰር ጌታቸው ሲመልሱ
በኢኮኖሚ በኩል በፖለቲካ በኩል በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ በዚህ በአፍሪካ ቀንድ አካባቢ አሁን ጅቡቲ ለቅርጫ ቀረበች ሀገር ሆናለች። ሁላቸውም ተሰሰው እዛ ላይ መርከባቸውን ኃይላቸውን ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰሰው የተቀመጡ ነውና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ ማገር ትመስላለች። እና የኢኮኖሚ የፖለቲካ በዩናይትድ ኔሽን የሚደረገው የጂኦፖለቲካ ፍትጊያ እነዚህ ተደማምረው አሁን የሪዮት ዓለም ብቻ ሳይሆን የኢኮኖሚ ጥቅምም የስትራቴጂ ጥቅምም ሌላ ደግሞ አንዱን ለአንዱን ልብለት ከማለት በራሳቸው በሚደረገው ፉክክር አፍሪካ ሪል ለቅርጫ ቀረበች አህጉር ሆና ተገኝታለች።
በእንደዚህ አይነት ዓለም አቀፍ የኢኮኖሚና የስትራቴጂክ አቀማመጥ ወይም ጂኦፖለቲክስ ፉክክር ውስጥ አጣብቂኝ የገቡት የአፍሪካ ሀገራት ምን ማድረግ ይችላሉ ለሚለው ጥያቄ ደግሞ ፕሮፌሰር ፊትዝጀራልድ መፍትሄው በአፍሪካ ህዝቦች እጅ መሆኑን ይገልጻሉ።
Educated societies are better at managing their own natural.
የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገራት ከሆኑ። ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው። ያሉትን ሀብቶች በሚፈልገው መንገድ ጥቅም ላይ ማዋል የሚችል እውቀትና ብቃትም እጅግ አስፈላጊ ነው። ይህ የሚያመለክተው ትምህርት ምን ያህል አስፈላጊ መሆኑን ነው። ከዚያ በተጨማሪ ደግሞ መረጃ ለአንድ ሀገር እንደ ኃይል ምንጭ ሆኖ ያገለግላል። ግን እነዚህ ሁሉ ያለ ጥሩ ፖሊሲዎች፣ ያለ ጥሩ ስትራቴጂዎችና በወረቀት ላይ ያለውን ወደ ተግባር መለወጥ የሚችል አቅም ትርጉም የላቸውም።
በዚህ የሚስማሙት ፕሮፌሰር ጌታቸው አፍሪካ ሳትወድ ከገባችበት አጣብቂኝ ለመውጣት ጠንካራ አመራር ሊኖራት እንደሚገባም አስመረውበታል።
አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ ነው። ዝም ብሎ ለጊዜው ራስ ረሃብ ሲነሳ ድርቅ ሲመጣ ያችን ብቻ እንደ ሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለውም። ብልሃት ማስተማሩ፣ የውሃ መስኖ ማስተማሩ፣ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ፣ የዚህ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ፣ እንዴት አድርገው አርሰው የተሻለ ኢሪጌሽን አስተምረው የተሻለ ኑሮ እንዴት እንዲማሩ እርዳታ እዛ ላይ ማድረጉ ነው። ይሄ በፍልስፍናው በኩል ከስር የተነሳ እድገት ይባላል development from below። ውሃ ላይ ማፍሰስ፣ ንጽህና ላይ ማፍሰስ፣ ሴቶች ሲወልዱ እንክብካቤን እዛ ላይ ማስተመን ነው እንጂ ዝም ብሎ የታንክ ጋጋታ፣ የአውሮፕላን ጋጋታ፣ የዚህ ቤተ መንግስት የመስራት ጋጋታ ለአፍሪካ ምን ዋጋ የለውም። እሱ ብልጭልጭ የሆነ የሚታይ ነገር ነው። አፍሪካኖቹም ግን ለዛሬ የሚታይ ነገር እንጂ ለገ ምግብ ሊሆን አይችልም።
የቀድሞ ቀዝቃዛ ጦርነት ከአመታት ፍልሚያ በኋላ በምዕራብ ሀገራት የበላይነት ተጠናቋል። በርካታ ሀገራት ተዋናይ የሆኑበት አዲሱ ቀዝቃዛ ጦርነት ደግሞ በማን ድል አድራጊነት እንደሚጠናቀቅ ወይም ምን አይነት ታሪካዊ ክስተቶችን ጥሎ እንደሚያልፍ በጊዜ ሂደት የሚታይ ይሆናል። ተከታዩ መሰናዷችን በዩናይትድ ስቴትስ በተለይ ደግሞ በዋሽንግተን ዲሲ እና ዙሪያ በሚገኙ የቨርጂኒያ እና ሜሪላንድ ግዛቶች በሚኖሩ ትውልደ ኢትዮጵያውያን እና አሜሪካውያን ማህበረሰብ ዘንድ ታዋቂ የነበሩትና ህዳር 5 ቀን በድንገት ህይወታቸው ያለፈውን አቶ ተፈራ ዘውዴን ህይወት የሚዳስስ ነው።
ልክነሽ ሊሊ፣ አቶ ተፈራ በዚህ አካባቢ በጣም የሚታወቁበት የዱከም ኢትዮጵያውያን ምግብ ቤት ለረጅም አመታት ማህበረሰቡን አገልግሏል። እንደ CNN, USA Today, Baltimore Sun የመሳሰሉ የአሜሪካ መገናኛ ብዙሃንም አግራቸውን ባህላዊ ምግብና መስተንግዶ አስደንቀው ማስጠራታቸውን ተከትሎ ሰፊ ሽፋን ሰጥተው ዘግበዋቸዋል።
አሁን እንግዲህ ዳሪያቶ ተፈራ በዚህ በዋሽንግተን ዲሲ እና አካባቢው ብቻ ሳይሆን በኢትዮጵያም አዲስ አበባ ላይ ዮሊ በተሰኘው ሆቴላቸው ይታወቃሉ። እንዳልከው ባለማቀፍ መገናኛ ብዙሃን ሳይቀር በታታሪ ሰራተኝነታቸው፣ በስነ ምግባራቸው፣ በተለይ ደግሞ የሀገራቸው ባህልና ታሪክ በማስተዋወቅ ረገድ መስክረውላቸዋል። ህልፈታቸውን ተከትሎ የዘገበው ዩናይትድ ስቴትስ የሚገኘው NPR የሬዲዮ ጣቢያም አሻራቸውን ጥለው ያለፉ ብሏቸዋል። አንተም ዳር እንግዲህ አቶ ተፈራን የቅርብ ሰዎች አነጋግረ ህይወታቸውን በስፋት ልታስቃኝን ተዘጋጅተሃል? ወደዛው እንለፍ።
ሃሌሉያ ሃሌሉያ።
ሰኞ ማለዳ ህዳር 5 2015 ዓ.ም ከዚህ ዓለም በሞት ለተለዩት በዋሽንግተን ዲሲ ትውልደ ኢትዮጵያ ማህበረሰብ ውስጥ ትልቅ ስምና ስፍራ የነበራቸው የዱከም ሬስቶራንት ባለቤት አቶ ተፈራ ዘውዴ የቀብር ስነ ስርዓት በሜሪላንድ ተፈጽሟል። ጸሎተ ፍትሃቱ የተካሄደው በደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሜ ህዳር 10 ቀን 2015 ዓ.ም ነበር። አቶ ተፈራ ማነበሩ
እንግዲህ በእውነት ኮሚኒቲያችን አንድ ትልቅ ሰው ነው ያጣው ብዬ ነው ማስበው። ጊዜው መጥፎ ሆኖ በአጋጣሚ የተፈራን ስራዎችና ለኮሚኒቲው የሚያበረከተውን ድጋፍ አስመልክቶም የሱንም ሽኝትም ወይ ደግሞ የወደፊትም ህይወቱን ለሌሎቹ ለመዘከር በእውነት የተለየ ዝግጅት መደረግ አለበት ብዬ ነው ማስበው። ምክንያቱም ለብዙዎች ሰዎች እንጀራም የከፈተ ድጋፍም ያደረገ ምልክትም የሆነ ለብዙ አመት ነውና እንደው ወደፊት የሱን ስም የሚያዘክር ስራዎች ተነስተው ለሌሎች ምሳሌ መሆን የሚችል ሰው፣ የቢዝነስ ሰው፣ ለኔ ወንድም፣ ጓደኛም፣ ካስተመርም እና እንዲሁም ደግሞ የቢዝነስም ቪዥን ሁሉ ላይበት የቻልኩትን ትልቅ ሰው ነው ብዬ ነው ማስበው። ለሌሎችም እንደዚህ ይሆናል ብዬ አስባለሁኝ።
ይህን ያሉት ሎሬት አስደሳች ደበበ የስነ ጥበብና የሶፍትዌር ባለሙያ ናቸው። ከአቶ ተፈራ ጋር ለረጅም አመታት አብረው መስራታቸውን ይገልጻሉ።
ከ18 አመት በላይ እንተዋወቃለን። ጥበብ ስቱዲዮን ከመሰረትኩኝ ጀምሮ እንተዋወቃለን ከተፈራ ጋር።
አቶ ተፈራ እንዴት ነው የሚገልጿቸው?
ተፈራ በጣም ቅን እና ጥሩ ሰው ነው። ለኔ በነበረን የስራ ቆይታ ጊዜ ተለያዩ ፕሮጀክቶች ላይ ስንወያይ በቀንም በሌሊትም በጉ ዙም ላይ በነበረበት ተላዩ ሀገሮችን ሲጓዝ በአብዛኛውን አብረው ለመስራት እድል አጋጥሞኝ ባየሁት ለሰው ቀና ሳቢ እንዲሁም ለኔም ለራሱ ፕሮጀክቶች ላይ ራሱ እንዴት ሆኖ ሰፖርት ማድረግ እንደሚችልና እንደሚደግፈኝ የሚያሳየኝ የነበሩት ሁኔታዎች ለየት ያለ ሰው ነው ለኔ በህይወቴ በዚህ ስራ ላይ አጋጠሙኝ ሰዎችና ቀና ሰው ለስራው በጣም የተጋ ቀን ከለሊት አብረን በመንሰራበት ጊዜ ያየሁት
እኚህ ደግሞ የበርካታ ድምጻውያንን የፊልምና መሰል ስነ ጥበብ ስራዎችን በማሳተምና በማሰራጨት የሚታወቁት የናሆም ሪከርድስ ባለቤት አቶ ኤልያስ ፍቅሩ ናቸው። አቶ ተፈራ ለኔ ድርጅት እዚህ መድረስ ትልቁን ስፍራ የያዘ ሰው ነው ይላሉ።
ተፈራ ጋር የምንተዋውቀው ሁለት ዓመት ምረት ገደማ የናሆም ሪከርድን ኒውዮርክ ላይ መስርቼ ስቱዲዮዎች በማከፋፈልበት ሰዓት ኒውዮርክ እየመጣው ነበረ ዲሲ ለኮሚኒቲ ማከፋፍለው እና ተፈራን ያገኘሁት እዛ ጊዜ ነበረ። በጣም በጣም ወርቅ የሆነ ሰው እኔ አላውቀውም። የመጀመሪያ ጊዜ ነው የተዋወቅነው። ካገኘሁበት ጊዜ ጀምሮ እንግዲህ እስከ ዛሬው ጊዜ ድረስ ከተለየን ጊዜ ድረስ በጣም ጥሩ ወዳጅ የዋ ለእኔ ለድርጅቴ እዚህ ቦታ መድረስ ትልቁም ቦታ የያዘ ሰው ነው ብዬ የማምነው።
አቶ ኤልያስ አቶ ተፈራን ለመግለጽ ቃል የተቸገሩ መስለዋል።
ተፈራ ከኒውዮርክ ድረስ መቼ ስራዎችን ሳካፍል በደስታ ነበር የሚቀበልን። የሳንቲም የመክፈል እንኳን የስስት የሌለበት ከራሱ አሳልፎ ይሰጠኛል። በኤልያስ አሁን የለህም ስትመጣ ወይም ትታደርጋል ሲዲዎችን አስቀምጠ እኛ ፑሽ እናደርግላለን እረዳሃለን ሲለኝ የነበረና እዚህ ቦታ ላይ እንድደርስ ያደርገኝ በጣም ትልቅ ወዳጅ ተፈራ በጣም ልዝ ካደረኳቸው ሰዎች ውስጥ አንዱ። በጣም በስራ ጠንካራ ስራን ያስተማረኝ እንድሰራ ይመክረኝ ያበረታታኝ የነበረ ሰው ለተፈራ ቃል የለኝ። ሬሊ ሳጣው በጣም ነው ያዘው። በጣም ትልቅ ሰው ቃል የለኝ ስለሱ እንዲህ ብሎ ለማውራት አይደል ነው ኢዝ ቬሪ ስፔሻል ፐርሰን። በጣም ትልቅ በጣም ነው ያጣን በጣም ነው የሚስማረው።
ከአርቲስቶች ጋር የቀረበ ግንኙነት ያላቸው አቶ ኤልያስ ዲሲ መጥቶ ከተፈራ ጋር ያልሰራ አርቲስት ማን ነው ብሎ ይጠይቃሉ።
ከተመሰረተበት ጊዜ ነው እስካገኘሁበት ጊዜ ድረስ ለኢትዮጵያናቶች በቃ አይን የሆነ ሰው ተፈራ ጋር ዲሲ ላይ መጥቶ ተፈራ ጋር ያልሰራ አርቲስት ሪሊ ብዙም የማውቀው የለም። በአብዛኛው አርቲስቶች እዚህ መጥተው በሚቀመጡበት ሰዓት በደስታ ተቀብሎ ደሞዛቸውን ከፍሎ ምግባቸውን አብልቶ ሲቸገሩ ረድቶ ለአርቲስቱ በጣም ደጋፊ የነበረ ሰው ነው። ብዙ አርቲስቶች እሱ ጋር ሰርተዋል። ብዙ አርቲስቶች ደግፈዋል። አንድ አርቲስት አልበም ሰርቶ ሲመጣ ተፈራ ስፖንሰር ያልሆነለት አሳላል። እኛ ስቱዲዮ ስናወጣ ልናሳትም ስንል ተፌ እንደዚህ ነገር አለ ስፖንሰር አታረገን ለማሳተም ለሬዲዮ ሂደር በቃ እጁን ነው የሚዘረ ለነጋ ያለ በጣም ወርቅ ሰው ነው። በጣም የተለየ ሰው ነው። ለብዙ አርቲስቶች ባለውለታ ነው ተፈራ። እንግዲህ ዱከም ከተመሰረተበት ጊዜ ጀምሮ አይ ቲንክ የዛሬ 3 4 አመት ገደማ መሰለኝ ዘፈን ለጊዮ ማቆም ጀምሮ ከዛ ጀምሮ እንግዲህ ወደ 18 አመት ገደማ ኮንቲኒዩስ 4 5 ዘፋኞች እዚያብይ ለዛ ሰዓት ማታ ከ10 ሰዓት እስከ 3 ሰዓት ድረስ ለሚደረግ ዝግጅት 4 5 አርቲስቶች አሉ። ባንድ ሙሉ ያን ሁሉ እየከፈለ ያተናገደ የነበረ ሰው ተጠቃሚ ነው ወይ አርቲስቶች ከሚያምጡ ነገር ሪሊ አይደለም። ግን በቃ አርቲስቱን መርዳት በጣም ይፈልግ ጥሩ ሰው ነው። በጣም ጥሩ ሰው ያንን ነው ማለት።
አቶ ኤልያስ የሰጡትን ምስክርነት ድምጻዊት ህብስት ጥሩነ የኖረችው ህይወት መሆኑን ታረጋግጣለች።
ከተፊታ ምን ተዋወቀው ያው ዱከም መሰራ ነበር ከም ሬስቶራንት 11 አመት ሰርቻለሁ። እንደ ቤተሰብ ማለት ነው ቤተሰብ በቃ 11 አመት ረጅም ጊዜ ሰራው በቤት ኖር ዱከም ሬስቶራንት ነው ተፊታ ነው። በጣም መልካም ሰው ደግ ሰው ነበር ተፊ በጣም እኔ ያው ነበር ብዬ ሳወራ ራስ በእውነት በጣም ነው ማዝነው። በጣም ከልቤ ካዘኔ ጥልቅ ነው እውነቴን ነው የምለው ሳይታሰብ እንደዚህ መሆኑ እውነት እስካሁን አላምንም። እና
ብዙዎቹ አቶ ተፈራን የሚጠሩት ተፌ እያሉ ነው። ህብስትም የምትለው እንዲሁ ነው። ለመሆኑ እስኪ ዱከም ገብተሽ መጫወት የጀመርሽበትን አጋጣሚ አውጊልን የተባለችው ህብስት ተከታዩን መልሳለች።
ተፌ ጋር ያው ከዛም በፊት ነበረ በስራ ያናገረኝ እንድጀምር። በአጋጣሚ እኔ ደግሞ ሌላ አዲስ አበባ ሬስቶራንት ስራ ስለነበረ አልተመቸኝም ነበር ያው ባለኝ ጊዜ እዛ ስራ ስለነበር። ከዛ በኋላ ወልጄ ስራ አቁሜ ነበረ። በኋላ በቃ በቻልሽ ጊዜ ያለኝ በዛ ጊዜም በጣም ቢዚ ነበርኩ። ሰኞ ብቻ ነው ተፌ የምችለው አልኩት። በቃ ሰኞ ጀምር ያለኝ ሰኞን ጀመርን። ከዛ ሐሙስን ጀምር ይሉኛል። ሰኞና ሐሙስ ነበረ መጀመሪያ ላይ ስሰራ የነበረው። በኋላ ላይ ያው እኔም አዲስ ስራ ሰርቼ ስለነበር ታዘም በጣም ቢዚ ስለነበርኩ ዊኬንዱን እሱን ደግሞ ትንሽ ቀዝቀዝ እያለ ሲሄድ ዊኬንዱን በምትችይ ጊዜ በሚለው ደግሞ ዊኬንዱ ላይ ገባሁኝ ማለት ነው። እንደዛ ነው አሰራር።
እዛ ስትሰሩ እንደ ትርፍ ሰዓት ስራ ነው የምትሰሩት ወይስ በሱ ብቻ መኖር የሚቻል ነበረ?
እንግዲህ በሙዚቃ ነበረ የምኖረው። በዛው ብቻ 3 ቀን በሳምንት አትሊስት 3 ቀን በሳምንት ስራ ነበረ እና በደንብ የምኖርበት ስራ ነበረ። ቤተሰብ ልጆቼን እንተነመልበት ስራ ነው ተፈታ ሲሰራ የነበረው በጣም ሶስት ቀን ተሰራለሁ
አንዳንድ ቀን ስለሚያዋጣው ብቻ ሳይሆን እንደዚሁ አርቲስቶችንም ለመርዳት ምጭምር ነው ከፍለም የነበረው ለረጅም ጊዜ ይላሉ ሌሎቹና
እንደምስለስሎም ቢሆን እንደውም ይገርማል በጣም የሚለየው ተፌ ሆነ ሌሎቹም ወንድሙም አለጌቸው በጣም የሚለዩት እንደውም እስሎ ሲሆን ሞር ይንከባከቡናል ሲቀዘቅዝ ሆነ የሚሰማንኛም እንዳይሰማን ስሎ ነው ብለን ትረዳናል እንደውም ቢዚ ከነበረበት ጊዜ በተለየ መልኩ ነው እንትንም ይሉት በደንብ ምን ይምጣ እንዳትጨነቁ እንዳታስቡ እንደዚህ አፍን እስሎ እንኳን ሌላ ቦታ ሆኖ ሲዘጋ የተፌ ቤት አይዘጋም ድከም አይዘጋም ቢፈልገኛ መቅረት እንኳን ብንፈልግ አትቀሩም ነው የሚለው እና እንሄዳለን ክፍያም ሆነ ምንም ተጓሎ አገም ጨምሮ ካልሰጠን
በረዶ ሲሆን ማለት ነው?
አዎ በረዶ ሲሆን ብዙ ጊዜ ቀድመው የሚዘጉ ሬስቶራንቶች አሉ። ገና በረዶ እንትን ነው ተብሎ በቃ በረዶ ስለሚሆን ሰው አይመጣም ብሎ የሚዘጉ እኮ ሬስቶራንቶች አሉ። ተፌ ጋር ጥሎ እኮ እንደዚህ እየተንሸራተትን እንሄዳለን እዛ። ገብተን እኮ ስራ የለም ሰው የለም። እኛን ነው የሚጋብዘን። እኛን ነው ብሉ ጠጡ ተዝናኑ ብሎ ቤቱ አይዘጋም በፍጹም አይዘጋም። ዶክተር
ተፈራ የአርቲስቶችን አስቸጋሪ ጠባይ ያውቃል ትላለች ህብስት።
እና በነበረንም ጊዜ በጣም በቃ ሰፊውን ቤተሰቡ ባጠቃላይ የተረፋኝን ጸባይን ማወቅ ራሱ ቀላል አይደለም። የአርቲስቱን ጸባይ ጸባያችንን የተረዳ ቢኖር እስካሁንም እዚህ ሀገር ዲሲ ላይ እንደ ተፌ የለም። በቃ በአመላችን በአመል የአርቲስቱን አመል አውቆ ረጅም ጊዜ የተሰራበት ቤት ቢኖር ተፌ ቤት ነው። ሁሉ ነገር እንደ ልብ ሆኖ ማለት ነው። በጣም በቃ ገብቶት የአርቲስት ጸባይ የገባው ቢኖር እሱ ነው። እስካሁን እኔ አላየውም ዲሲ ላይ ሰርቻለሁ የሰራውን አሁንም ግን በቃ ሰርተን እንኳን እንድንወጣ አይፈልግም። ሰራተኛ የኪችን ሰራተኛ ወጥቶ ከሆነ ራሱ ምግብ ገብቶ ሰርቶ እያጎረሰን ሁላችንንም አጉርሶን ነው በቃ አይ በቃ እንትን ያልንም አይመስለውም። እና ተፌ ትንሽ የተለየ ለየት ያለ ሰው ነው። በጣም በጣም ደግ ሰው ነው።
በአንድ ጊዜ ምን ያህል ድምጻውያን ነበር የምትሰሩት? ለምሳሌ ሲያሰራችሁ
በጣም እኛ ጋር አሁን ስንሰራ አርብ ላይ አበበ ተካ፣ አና ሸንኩቴ፣ እንዳላድምቄ እኔ ሆነን እንሰራበታለ። አንዳንድ ጊዜ ብዛየው ደምሴ፣ አበባ ደሳለኝ፣ አበበ ተካ እኔ ሆነን እንሰራበታለ። አና ሸንኩቴ፣ ትግስት ፋንታውን፣ አቦነሽ የምትሰራበት ጊዜ ነበር። አቦነሽ አድነው፣ ብዙ ሌሎች ድምጻውያኖች ሁሉ በአንድ ምሽት ውስጥ አንዳንዴ አምስት ዘፋኝ አለ። የለም አሁን እንደዚህ እኮ የለም። የትም ቦታ አምስት ዘፋኝ ያደርጋል ተፌ። ሙዚቀኛም በክራር ቤዝ ጊታር አለ፣ ኪቦርድ አለ፣ እንደየንትኑ ያስተላልፋል። በተለያየ ቀን የተለያየ ዘፋኝ አራት አምስት ዘፋኝ አለ በየቀኑ። ከሰኞ ማክሰኞ ብቻ ነበር አረ ባህልም የሚኖርበት ጊዜ አለ። ቀን በጊዜ የባህል ፕሮግራም የባህልን ባህላችንንም ያሳይ ነበር። በጣም ተፌ ለነጮቹ ለውጭ ዜጎች በሙሉ ሁለት ቀን በሳምንት የባህል ፕሮግራም ነበር። ባህላዊ ላይ ያው ተወዛዋዦች አሉ ሶስት አራት ተወዛዋዥ አለ። የባህል ዘፋኞች የባህል የሚጫወቱ ነበሩ።
አቶ ተፈራ ከምግብ ቤታቸው ውጪ በዋሽንግተን አርቲስቶችንና ስራዎቻቸውን ስፖንሰር በማድረግ እንደሚታወቁ አቶ ናሆም ይመሰክራሉ።
አዎ እኛው ለምሳሌ ዝግጅቶች ሲኖሩ ኮንሰርትም ከመናታይ ነገር ከሆነ ቲያትርም እናታይ ነገር ከሆነ የተለያዩ ዘፋኝ ከተማዎች ሲመጡ ስፖንሰር ይጠየቃል እንጠይቀዋል። ለአንድ ስፖንሰር 1000 2000 ብር የሚከፍልበት ጊዜ ነበር። ዲሲ ላይ መጥቶ ኮንሰርት ለሚያደርጉት ከላይ ከታች ድረስ ያሉት አርቲስቶች ስፖንሰር ያደርገ ነበር ሰው። ምንም ወደ ኋላ ብሎ ያቅም ተፈራ ምንም በጣም የተለየ ሰው ነው። ብዙ ሰዎች ሚቻሩታል።
ስፖንሰር የሚል ቃል የዶከም ልዩ መጠሪያ የሆነ ይመስል ብዙዎቹ የዋሽንግተን ዲሲ ማህበረሰባዊ ዝግጅቶች ላይ ለአመታት ያቶ ተፈራ ዘውዴ ምግብ ቤት ስም አብሮ ሲጠራ ኖሯል። ንግድና ማህበረሰባዊ ኃላፊነትን ያጣመሩ ተፈራ ያን ሲያደርጉ መኖራቸውን የማስተዋቂያ ስራዎችን የሚያቀናጁላቸው አስደሳች ይናገራሉ።
ኮሚኒቲው እንደ አይከን እንደ ምልክት ሆኖ የተቀመጠ ሰው ነው። በስራውም በሚያደርጋቸው ጠቅላላ ድጋፎችና በብዙ ቦታዎች ላይ ዲሲ አካባቢ በተነሱ የኢትዮጵያውያን ኮሚኒቲ ዝግጅቶች ላይ በአብዛኛው ተሳታፊ ነው። እነዚህ የነን ፕሮፊት ዝግጅት በሚደረግበት ጊዜ፣ በቤተ ክርስቲያኖች ዙሪያ ላይ የሚደረጉ የተለያዩ እንቅስቃሴዎች ባሉ ጊዜ ሁልጊዜ ስፖንሰር ወደ እሱ ነው የሚጠየቀው። በምግብም ሆነ በቦታ ዝግጅት እንዲሁም ደግሞ ስፖንሰር ተደርጎ ደግሞ የተለያዩ ኢቬንቶች በሚዘጋጁበት ጊዜ፣ ትላልቅ ኢቬንቶች ባሉበት ጊዜ እሱ ነበር ቅድሚያ ስፖንሰርሺፕ የሚሄደው እና ለብዙዎቹ የአድቨርታይዝመንት ዲዛይኖችን እልክ ነበር ለማጋዚን ኒውስሌተሮች ላይ የሚወጡ አሉ ባነሮች አሉ ለኳስ ጫውታዎች የሚካሄዱበት ጊዜ ትላልቅ ባነሮችን ሁሉ ተሰርቶ ለስፖንሰርሺፕ ይሄዳሉ እና ትላልቅ ገንዘቦች ነበር የሚያወጡ የሚገርመው እኔ ዲሲ አካባቢ እንግዲህ ኦልሞስት አብዛኞቹን ቢዝነሶችን ብዙ ዲዛይኖችን ሰርቻለሁ እና እንተዋወቃለን ከአብዛኞቹ ጋር ግን እንደተፈራ ግን በብዙ መልክ ለኮሚኒቲው የደገፈና ሙሉ ለሙሉ ደግሞ ለራሱን ቢዝነስም ቢሆን ኢትዮጵያንና ኮሚኒቲውን የሚያስጠሩ ነገሮችን ሲሰራ የነበረ ሰው ነው። በጣም ትላልቅ ገንዘቦች ለአድቨርታይዝመንት ሲወጡ ተመልክቻለሁ። ልክ ያለውም ኮንታክት ማድረጋለሁ የአሜሪካም መጋዘኖች ላይ ይሁን ኢቨንቶችም ላይ ዱከም የኢትዮጵያን መገበና ኢትዮጵያን የሚያስነሱትን ነገሮች ለማሳየት ትላልቅ ገንዘቦችን አውጥቶ ስፖንሰር ያደርግ ነበር። ብዙዎቹ እንደውም ሰዎች ስለሱ የሚናገሩ ሰዎች ከዚሁ ከስፖንሰርሺፕና ከሚያደርግላቸው ድጋፍ አንጻርም ነው የሚያነሱት። እኔ በአብዛኛው በስራ ላይ ነው የማየው ግን ብዙ ሰዎች እርግጠኛ ነኝ ተፈራ እና ዱከም ሬስቶራንትን በከብዙ ዝግጅቶቻቸው ጋር አዲስ አካባቢ ላይ ሊያነሱት ይችላሉ በብዙ ጊዜ ብዬ ነው ማስበው።
ህይወት ታሪካቸው አቶ ተፈራ ዘውዴ መጋቢት 22 1948 አዲስ አበባ ውስጥ መወለዳቸውን ያስረዳል። ከአስር ወንድሞችና እህቶቻቸው ጋር ማደጋቸውን በ1978 ወደ ዩናይትድ ስቴትስ ትምህርትና የተሻለ ህይወት ፍለጋ መምጣታቸውንም የተነበበው ታሪካቸው ይገልጻል። በዋሽንግተን ከዲስትሪክት ኦፍ ኮሎምቢያ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተዋል። ከሁሉም በላይ እሳቸውን ማህበረሰባቸውንና አገራቸው ኢትዮጵያን ያስተዋወቀውን የዱከም ኢትዮጵያ ሬስቶራንት የከፈቱት በ1989 መሆኑን ተመልክቷል። እንዲሁም በኢትዮጵያ ዮዲትና ሊዲያ በተባሉ ሴቶች ልጆቻቸው የመጀመሪያዎቹን ሆሄያት በመውሰድ የሰየሙትን ዮሊ ሆቴልን ከፍተዋል። ከቅርብ ጊዜ ታሪካቸው እንኳን በኮቪድ-19 በአዲስ አበባ ችግር በተፈጠረ ወቅት ምርመራ ህክምና እንዲያገኙ ከአስቴር በጎ አድራጎት ጋር በመተባበር ለ650 ግለሰቦች የቅድመ ምርመራን ህክምና እንዲያገኙ ያደረጉ ሲሆን በየሳምንቱ በመመገብም ማገልገላቸው ተነግሯል። አቶ ተፈራ ዘውዴ እንዲህ አድርጌያለሁ ለማለት አደባባይ የሚወጡ ሰው አልነበሩም ይባልላቸዋል። ለምሳሌ በስርዓተ ቀብራቸው ላይ እኛ የቀድሞ የኢትዮጵያ አየር ኃይል አባላት በአቶ ተፈራ ዘውዴ ህልፈት የተሰማንን ጥልቅ ሀዘናችንን ስንገልጽ ውስጣችን እያነባ ነው በሚል ከተነበበው ተከታዩ ይገኝበታል። ተፌ ከእያንዳንዱ አባላችን ጋር የነበረው ከግል ጓደኝነት አልፎ በበጎ ስራው ከማህበራችን ጋር በብዙ የተቆራኘ ወንድማችን ነበር። ማህበራችን ባደረገው እንቅስቃሴ በአብዛኛው ተፌ ከጎናችን ነበር። በአለም ላይ ለተሰደዱ የቅድመ አየር ኃይል አባላት እርዳታ ስናሰባስብ እርዳታው አልተለየንም። አቶ ተፈራ እስከ ቅርብ ጊዜ ድረስ አገራዊ ጥሪ ተቀብለው ወደ አገር ቤት ለገቡ የአየር ኃይሉ አባላት ነጻ የትራንስፖርትና የማረፊያ ስፍራ በማዘጋጀት ይረዱ እንደነበር የተነበበው ምስክርነት አስረድቷል። አስደሳች እኚህን ሰው ማጣት አልነበረብንም ቢሉም ልናስባቸው ግን ያስፈልጋል ይላሉ።
በእውነት ተፈራ ከኛ ጋር ለመኖር ማለፍ ከቤተሰቡን ባሻገር ኮሚኒቲውና ለሀገር ስፔሻሊዝ ዲሲ አካባቢ ላለው ኮሚኒቲ በእውነት ትልቅ የሚያጎለን ሰው ነው ብዬ ነው ማስበው እና በልዩ ሁኔታ መታሰብ ያለበት ነው። ብዙ ኢትዮጵያውያን ባልነበሩበት ቦታ ላይ ባልነበሩበት ጊዜ ላይ ያንን የኢትዮጵያዊነትን ምልክት ያስቀመጠና ከህልፈተ ሞቱ ጊዜ ድረስ ምኑ ሲሰራ የቆየ ለብዙዎቹ እንጀራ የከፈተ እድል የከፈተ ለኔ ራሱ ትልቅ ለቢዝነስ የመተዋወቅ ሰፖርት ያደረገኝ በብዙ መንገዶች ማለት ነው ከቢዝነስ ሪሌሽንሺፕ ውጪ ባሻገር ማለት ነው። እና ትልቅ ሰው ነው ተፈራ። በእውነት ትልቅ ስራን እየሰራ ባለበት ጊዜ ነው ይህንንም የሀዘን ዜና የሰማነው እና በጣም ቅን የነበረ ሰው ነበር ተፈራ።
አቶ ተፈራ ዘውዴ ከባለቤታቸው ህይወት ገብሩ ጋር ያፈሯቸው የሁለት ሴት ልጆች አባት ነበሩ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች በዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰገንን ሰላም ደህና ደሩ።